እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
ግራጁዋል ተለምዷል እንደመጣ ማኔጀር አርግም ማየታል ያውሃል ያጠኑሃል ብዙ በእውነት በኩል ትኩረት የውጭ ሀገር መሆን ይጎዳሃል ጥቁር መሆን ይጎዳሃል ያንኑር እየታገልክ ማለፍ አለብ
በአሜሪካ የሚኖሩ ትውልደ ኢትዮጵያውያን ፖለቲካዊና ሕዝባዊ ተሳትፎ በአንጋፋ ነዋሪዎች አይን ምን እንደሚመስል በምሽቱም ቃኛለን። ሌሎች ጉዳዮች የሚካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የምስልና ድምጽ ቅንብሩን ደግሞ ብርሃን ኃይሉ ትከውንልናለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ዶክተር አሰፋ ዳምጤ በዊስካንሰን ግዛት ሚልዋኪ ከተማ ነዋሪ ሆኑ በእድሜ ብቻ ሳይሆን በትምህርት የካበቱ ትውልድ ኢትዮጵያውያን ናቸው። በግዛቲቱ ውስጥ ከ40 አመታት በላይ የኖሩ አንጋፎች በሚልዋኪ ከተማ አስተዳደር እንዲሁም በከፍተኛ ትምህርት ተቋማት ውስጥ በተለያየ ኃላፊነቶች ላይ አገልግለዋል። ፖለቲካዊና ሕዝባዊ ተሳትፎ እንዲያድግ የድርሻቸውን በመወጣት ላይ የሚገኛሉ። በተያያዥ ጉዳዮች ላይ በቅርቡ አነጋግረናቸዋል። ዶክተር ቴዎድሮስ ወልደመድንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ተሰስር ለመገንዘብ ለሚሻ ሁሉ ሄው ማስረጃ ስለመሆናቸው የሚነገርላቸው የከተማዋ ነዋሪ ናቸው። በአፍላ ወጣትነት ዘመናቸው የረገጧትን ከተማ ከ40 አመታት በላይ ኑረውባታል። ዶክተር ቴዎድሮስ የቀደሙት ኢትዮጵያንና የከተማዋ ግንኙነት ትምህርትን መሰረት ያደረገና በአመታት ውስጥም እየተቀየረ እንደመጣ ያውሳሉ። ያቸው ወደ ከተማዋ ከመጡ በኋላ በፍጥነት ራሳቸውን በትምህርት በማብቃትና ከሀገሪው ባህል ጋር በማላመድ በከተማዋ አስተዳደር ውስጥ ሳይቀር በከፍተኛ ኃላፊነት አገልግለዋል። ዶክተር ቴዎድሮስ የሚልዋኪ ከተማ አስተዳደር የጥናት ክፍል ውስጥ በኃላፊነት አገልግለዋል። በአሁኑ ጊዜ ደግሞ በከተማው የሚገኝ የቴክኒክ ኮሌጅ ውስጥ መምህር ናቸው። ዶክተር አሰፋ በበኩላቸው የሚልዋኪ ከተማ የመኖሪያ ቤቶች ባለስልጣንን ጨምሮ በተለያዩ የከተማዋ መስሪያ ቤቶች ውስጥ በከፍተኛ ኃላፊነቶች ላይ አገልግለዋል። እዚህ ደረጃ ላይ ለመድረስ ግን መንገዶች አልጋ ባልጋ እንዳልነበሩ ያስታውሳሉ።
እንደመጣ ሶሳይቲ ውስጥ ገብተህ እንደ ሀገር ቤት ተመቻችቶ ለመስራት ከባድ ነው። አንደኛ ጥቁር ነህ፣ በጥቁርነትህ የሚደርስብህ ነገር አለ። ስራ ለማግኘት ራሱ አንድ ከባድ ነው። ስለዚህ the only way የሚያዋጣ አንተ ትምህርት ቤት ሄደህ በትምህርት ኤክሰል አድርገህ ከእነሱ ጋር ቁጭ ብለህ ቶዳ ድረስ ስራ ላይ ስትመደብ ኢቭን እዛ ውስጥ እንኳን ከገባ ካልቸራል ባሪየር አለ አንተ ላይ ያለው። እነሱ ከነሱ ጋር አዳፕት አድርገህ ቁጭ ብለህ ተሰብስበህ አንዳንድ ነገሮችን ለመስራት ግራጁዋሊ ተለምዷል እንጂ እንደመጣ ማኔጀር አድርጎም ማየታል ያዩሃል ያጠኑሃል። ብዙ በእውነት በኩል ነው የምትጎዳ። የውጭ ሀገር መሆን ይጎዳሃል፣ ጥቁር መሆን ይጎዳሃል። ያንን ሁሉ እየታገልክ ማለፍ አለብ እና ቀላል አይደለም። ለጠቅላላው ከውጭ ለመጣ ሰው በተለይ ለአፍሪካ እና ለጥቁር ለሆነ ሰው እዚህም ሀገር ያለው ጥቁር እንደዛ ነው። ገባ በጥቁርነቱና ከባድ ነው።
ሁለቱም ትውልደ ኢትዮጵያን ምሁራን በከተማዋና በመላ አሜሪካ የሚደረጉ የፖለቲካና ሲቪክ እንቅስቃሴዎችን በቅርበት ይከታተላሉ፣ ህዝባዊ ተሳትፎዎችንም ያበረታታሉ። በከተማዋ ውስጥ ኢትዮጵያን የሚሰባሰቡበት ቀደምት ማህበር መስራቾች መካከልም ናቸው።
ሬስቶራንት ሁለት አለ። ትልቅ ለውጥ ነው ለኛ። የኦርቶዶክስ ቤተክርስቲያን ተከፍቷል፣ ፕሮቴስታንትም አለ። እነዚህን አንድ ላይ አድርገን አሁን ለጊዜው ድርጅቱ ፎከስ የሚያደርገው ምክን ኮሌጅ የመረዳ ዳጃ ማህበር ሰው ህይወቱ ሲያልፍ ገንዘብ ማዋጣት እንሰበሰባለን። አንድ ላይ በአመት ሜቢ 3-4 ፒክኒክ እናደርጋለን እና አንዳንድ የመረዳጃ ማህበር ነው እንጂ ከዛ አልፎ የፖለቲካ እንቅስቃሴ ወይም ማህበሩ አክቹዋሊ ነን ፖለቲካል ነን ሪሊጂየስ ነው። አለበዛ በዛው ስከገባ ሁልጊዜ መከፋፈል ይመጣል በሃይማኖት በፖለቲካና ለዛ ነው ብዙ አመት የሚኖረው። ግን ኢንዲቪጁዋሊ ሁላችንም በልዩ ልዩ ከተማ የሄድን ፖለቲካሊ ፓርቲስፔት እናረጋለን እንከታተላለን። ስለ ኢትዮጵያ
በአመታት ውስጥ በከተማዋና በመላ አሜሪካ ኢትዮጵያውያን ተሳትፎ እንዲገመግሙታል።
በተለይ ኢትዮጵያውያን እዚህ ያደጉ ወላጆች ፖለቲካ ተሳትፎ
actually አንድ ፓርቲ ውስጥም ገብታ either ዲሞክራት ሆና ወይ ሪፐብሊካን ሆና መሳተፍ አለብን በሚል actually ድርጅት አለ ኢትዮጵያና አሜሪካን ኢስት ኮስት ነው እንትን ያለው እንደሷ ብዙ እየሰሩ ነው። ብዙ ኢትዮጵያኖችን ሪክሩት አድርገው እንዳለው ደግሞ አዲሱ ትውልድ አሁን እንደሱም ኢንቮልቭ ሆነው አይ ጀነሬሽናል ጋፕ አለ። በእኛ ጊዜ መጣ ነው እንዳልኩ ብዙ ካልቸራል ባሪየር አለ። ቶሎ ገብተህ ከነሱ ጋር ለመስራት ምናምን ከባድ ነው። እዚህ የተማረው የሰራው ያወቀው ግን አሁን ትንሽ ኮንሸስ ሆኖ በድርጅት ፎርም አድርገው አሁን ብዙ ርክብት እያደረጉ ኢቨን ለኦልደርማን ለኮንግረስማን ራን እንዲያደረጉ ፑሽ እያደረጉ እየተቀየረ ነው።
እንዲህ እንደሰሞኑ የዩናይትድ ስቴትስ ውስጥ ፖለቲካዊ ሁነቶች ሲደሩ ለአመታት የኖሩበትን ሀገር መጪ ዘመን የሚወስኑ እንቅስቃሴዎችን ከመሳተፍ አልፈው የተወለዱባት ሀገር ልትቀስመው የምችለውን ልምድም ማሰባቸው አልቀረም።
መብትና ድምፅ የሚከበርበት ሀገር ነው።
አሰፋ በበኩላቸው ኢትዮጵያ እንዲሁም በኢትዮጵያ ዲያስፖራ ዘንድ ሰፍኖ ማየት የሚፈልጉትን የዘመናዊ ሳቤ ማሳያ ያስረዳሉ።
አሁን ሁሉ ጋር ያለው በኢትዮጵያ ህብረተሰብ በለው በተለይ ዲያስፖራ ውስጥ ያለው ትልቁ ችግር ያ ነው። እዚህ ሀገር 40 አመት 30 አመት ኖረን ይሄ ሀገር ይሄ ሲስተም እንዴት እንደሚሰራ እያየ ሪፐብሊካንና ዲሞክራት ኮንግረስ ውስጥ ተጨቃጭቀው ተሳድበው ከዚያ በኋላ ደግሞ ቁጭ ብለው ልዩነታቸውን አስወግደው ምሳ እየበሉ የአንድ የናሽናሊቲ የኔሽን ጥያቄ እስከሆነ ድረስ አንዱ ነው ይሰራሉ። ኢትዮጵያኖች ግን ሞሮለስ እርግማኔም በለው ምንም በለው አልተማርንም አንማርም። ኔሽኑና ያፓ ተጋደለ ብዙሽ ወጣቶች አለን። አሁን ዞር ብለን ስናው ኢሹ ግን እዛ የሚያደርስ አልነበረም። ያ ደግሞ አልፎ መጥቶ ከደርግ በኋላ ቲፒኤልኤፍ መጣ። ዘ ሴም ሲቹዌሽን አልተቀየረም። ሁልጊዜ ልዩነቶች መጡ። ሪዞልቭ ማድረግ የምንፈልገው በመሳሪያ ነው እንጂ ቁጭ ብለው ተዋይታ አይደለም። አሁን ኢትዮጵያ ውስጥ ያለው ሁኔታ ኤግዛክትሊ ዘ ሴም ነው ሪፍሌክት የሚያደርገው። ፋኖ በለው ቲፒኤልኤፍ በለው አብይ በለው በመሳሪያ ነው እና ያም ባህል እስካልቀየረ ድረስ ኢትዮጵያ ካለችበት ሁኔታ ለመውጣት ብዙ አመት ፈጅብናል። ያ ባህል መቀየር አለበት። ያን ደግሞ የሚቀየረው ዳያስፖራው እዚህ ያለው እያየ ካልተማረ ከባድ ችግር ውስጥ ነው ያለነው።
ሁለቱም አንጋፋ የሚልዋኪ ከተማ ነዋሪ ትውልድ ኢትዮጵያውያን ወጣት ትውልድ ኢትዮጵያውያን በትምህርት ልቀት የሚያደርጉትን ጥረት እንዲቀጥሉ በሰለጠነ አስተዳደርና ስልጣን ስርዓት ውስጥ ያላቸውን ተሳትፎ ማሳደጋቸው መጠነ ሰፊ ጠቀሜታም እንደሚኖረው በአጭር ቆይታችን አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ ዊስኮንሰን። አፍሪካን መሪ ውስጥ ተነሳሽነት በእንግሊዘኛው መጻር ያሊ 10ኛ አመቱን ዘንድሮ ላይ ደፍኗል። በዚህ መርሃ ግብር ላይ ተሳታፊ ከሆኑ ኢትዮጵያን ጋር ያደረግነው አጭር ውይይት በመቀጠል ይቀርባል።
እሺ አመሰግናለሁ። አቤላ ዳነ እባላለሁ። የሚሰራው በኦንላይ በኢትዮጵያ ሰብአዊ መብት ኮሚሽን የጋምቤላ ጽህፈት ቤት አስተባባሪ ሆኜ እየሰራሁ እገኛለሁ። የመጣሁበት ትራክ ሲቪክ ኢንጌጅመንት ትራክ የሚባል ሲሆን የነበርኩበት ተቋም ደግሞ በጆርጂያ ስቴት ውስጥ አቴንስ ጆርጂያ በሚባል ከተማ ውስጥ ያለ ዩኒቨርሲቲ ኦፍ ጆርጂያ የሚባል ፐብሊክ ዩኒቨርሲቲ አለ። ዛሬ ወደ 6 ሳምንት አካባቢ የሚሆን በሲቪክ ኢንጌጅመንት ላይ ተለያዩ ስልጠናዎችን ሳይት ቪዚቶችን እናደርግ ቆይተናል ማለት ነው።
ስሜ ዶክተር ራምዚ ዩሱፍ ይባላል። የመጣሁት ከአዲስ አበባ ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ነው። የስራ ድርሻዬ ደግሞ በዩሮሎጂ ሰርጀሪ ረዳት ፕሮፌሰር ነኝ። ዩሮሎጂ ሰርጀሪ በኩላሊት በፊኛና በፕሮስቴት ሰርጀሪ ላይ ያተኮረ የቀዶ ጥገና ክፍል ነው እና እኔ ቆይታ የነበረው በዩኒቨርሲቲ ኦፍ ሚኒሶታ ነበረ። በትራኬ ደግሞ በፐብሊክ ማኔጅመንት ትራክ ነበረ። 6 ሳምንት ጥሩ የሆነ ቆይታ በሚኒሶታ አሳልፍ ያለሁ።
ህሊና የሀሳብ እባላለሁ። ጠቅላላ ሐኪም ነኝ። የምሰራው አሊያስ ኮምፕረንሲቭ ስፔሻላይዝድ ሆስፒታል ነው። አሁን በጽንስና ማህፀን ክፍል ውስጥ ነው የምሰራው። እዚህ የመጣሁት በሊደርሺፕ ኤንድ ሲቪክ ኢንጌጅመንት ነው። የነበርኩት ደግሞ ሉዊዚያና ስቴት ዩኒቨርሲቲ ነው።
ፓስካ ሽመልስ እባላለሁ። ሐኪም ነኝ። በሊደርሺፕ ኤንድ ቢዝነስ ዩኒቨርሲቲ ኦፍ ነቫዳ ሪኖ ነው የመጣሁት። ህክምና ላይ እየሰራሁ አይደለም፣ ከዲጂታል ሄልዝ ላይ ወይም ኦንላይን ላይ ያለ ከህክምና ጋር የተያዘ ቢዝነስ አለኝ። ከዛ በተጨማሪም ደግሞ እንጀራ ስራ ውስጥ ቢዝነስ አለኝ። ስለዛ በዛ መሰረት ነው የመጣሁት።
ስቴፎኒያስ እባላለሁ። ሻሸመኔ ከሚባል ከተማ ነው የመጣሁት። አሁን ለምሳሌ አዲስ አበባ ውስጥ ሚዚየም ፎር ዘ ዩናይትድ ኔሽን ለሚባል ኢንተርናሽናል ኤንጂኦ የካንትሪ ኪዩሬተር ሆኜ ነው የምሰራው። ጎን ለጎን ደግሞ በወጣቶች ዙሪያ ትሬዲንግ እና ቴክኖሎጂ ዲቨሎፕመንት ላይ እሰራለሁ። አሁን እዚህ ቨርጂኒያ ውስጥ ዩኒቨርሲቲ ኦፍ ቨርጂኒያ ነው የተወሰነ ጊዜ የቆየሁት። ሲቪክ ኢንጌጅመንት በሚባለው ትራክ ውስጥ ነው ያሳለፍኩት።
ሀሳባቸውን ለማጋራት የተስማሙት ወጣቶች ለስድስት ሳምንታት ዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት የቀለም ትምህርትና የአመራር ስልጠናዎችን ወስደዋል። ስለነበራቸው ቆይታ ጠቅለል ያለ ሀሳባቸውን አስቀድመው ያጋሩናል።
በጣም ቆንጆ ቆይታ ነው ያሳለፍነው። ምናልባት የአብዛኞቻችን ቆይታ ተመሳሳይ ሊሆንበት የሚችልበት ነገሮች አሉ። አብዛኞቹ አካዳሚክ ሴሽኖች አሉት፣ ጥሩ የሆኑ በትልልቅ ዩኒቨርሲቲዎች ውስጥ የተለያዩ አካዳሚክ የሊደርሺፕ ኮንሰፕቶችን ወይም ደግሞ ለወጣቶች በጣም ይጠቅማሉ ተብለው የሚታሰቡ ኮርሶችን ወስደናል። እነዚህ ኮርሶች በጣም ጠቃሚ ናቸው። ዋናው ዓላማቸው የግል የሊደርሺፕ ብቃታችን የማሳደግ ቢሆንም ከዛም አልፎ አካዳሚካል እንዲሁም ደግሞ በምንሰራቸው መስሪያ ቤቶች ውስጥ ወይም ደግሞ በምናደርጋቸው የተለያዩ አክቲቪቲዎች ውስጥ ስኪል የመስጠት አቅማቸው ከፍተኛ ነበር።
ብቻ ነበርኩኝ ከኢትዮጵያ የነበርኩት ያለሁበት ቦታ ግን ሌሎች የነበሩት ከሌላ አፍሪካ ሀገሮች የመጡ ሰዎች በጣም የሚገርም ጭንቅላት ያላቸው፣ የሚሰሩት ነገር በጣም ይገራርማል። ብዙ ሀሳብ ነው የወሰድኩበት እና ዝም ብለን ተቀምጠን ከሚመጡት ሰዎች ብቻ አይደለም ስንማር የነበረው፣ እርስ በርስ በጣም እየተማ ተማማርን ነበር ከሰዓት ላይ ማታም አብረን ነበር ሆቴል ነበር ነውና አብረን ቁጭ ብለን በጣም ብዙ ምን ረዳዳበት ነገሮች ነበሩ ስለዛ ለኔ በጣም ከምንም በላይ ጠቀመኝ ነገር ነገ ከነጎዳ እስራኤል አስፋፋ ብሎ ወደ ተለያዩ አፍሪካ ሀገሮች በተለይ ዲጂታል ላይ መሰራው ነገር ዌብሳይት ስለሆነ ሁሉም ቦታ መሄድ ይችላልና በጣም ብዙ ኮኔክሽን ይፈጠርኩበት
ኒ ሊደርሺፕ ኤንድ ሲቪክ ኢንጌጅመንት ላይ ነበር የነበርኩት ሶ ምንድነው ትልቁ የተማርኩት ነገር ለማህበረሰብ የሚሰራ ነገር ላይ እንዴት ነው ከማህበረሰቡ መጀመሪያ ልብን የሚለው ነው ዩዥሊ የሆነ ፕሮጀክት ስንጀምር ሄደን እኛ ራሳችን ቀርጸነው ከዛ በኋላ እነሱ ላይ ሄደን አፕላይ ማድረግ ነው የምናውቀው ይሄ ምን ያህል ዲስኮኔክቲንግ እንደሆነ ግን ከማህበረሰቡ ጀምረን ከዛ ከነሱ ጥያቄ ወስደን ፕሮጀክት ብንቀርጽና ከዛ ብንመለስ ስለሚያቆንም ምን ያህል ኢንቮልቭድ ሊሆኑ እንደሚችሉ ኮሚኒቲ ቢልዲንግ ላይ እንዴት ከኮሚኒቲው መጀመር እንዳለብን ነው ትልቁ የሰርኩት ነገር ሌላ ደግሞ ስለራሳችንም ላይክ አሁን እኔ ምን አይነት ሊደር ነው መሆን ያለብኝ ወይም ለኔ ምን አይነት ሊደርሺፕ ፊቲንግ ነው የሚለው አይችበታለሁ
እኔ በበኩሌ እዚህ ኤክስፒሪንስ ላይ የሆነ አንድ ነገር ግልጥ ብሎ ነው ሊያሳዩን የፈለጉት ላይክ የሚሰራውን ብቻ ሳይሆን የማይሰራውንም ይሄ እኛ ጋርም እየሰራ አይደለም የሚል አይነት ኤክስፒሪንስም ያለው እይታ ነውና አሜሪካ ላይክ እንደምታሰበው ሁሉም ነገር ፐርፌክት እየሰራ እንዳልሆነ እነሱም ቻሌንጅ እንዳላቸው ያንን ቻሌንጅ እንዴት ኦቨርካም ለማድረግ የሚያሳይ እይታ ነው እና ላይክ ሞሮፍ በስድስት ሳምንት ያው ሁሉ ነገር ተቀይሮ አገርም አይቀየርም እኛም ኮምፕሊት ያንቀየርም ግን የእይታ ሺፍት ኦፍ ማይንድ ሴት እና የእይታ ፐርስፔክቲቭ አስተያየት ሁኔታ ነው የተረዳሁበት
አሜሪካ ውስጥ ያለው ኮሚኒቲ ሰርቪስ ምን ይመስላል የሚሉትን ነገሮች ወደ ተለያየ ቦታዎች ላይ በመሄድ ያየንበት አጋጣሚ እና ደሎች ተፈጥረውልናል ሶ በአብዛኛው የሚሰሩት ስራዎች ህዝቡን ሊጠቅም ይችላል ህዝብ people interested ቀድሜ ያደረጉ አሰራሮች አሉ በዚህ በአሜሪካ ሀገር ሶ ይሄን ነገር የመማር የማወቅ ከተለያየ ኮሚኒቲ ሰርቪስ ላንጉጅ ካረጉ ሎካል ሊደሮችም ጋር ሆነ ከዛም ከፍ ያሉ ሊደሮች ጋር የመገናኘት የነሱን ኤክስፒሪንስ የነሱን ልምድ የነሱን እውቀት የተጋራንበት ሁኔታዎች አሉ
የተከታተላችሁ ያላችሁ ከዘንድሮው የማንዴላ ዋሽንግተን የጉድኝት ጉባኤ ተሳታፊ ኢትዮጵያን ወጣቶች ጋር የምናደርገውን አጭር ውይይት ነው ወጣቶቹ በሀገራቸው ውስጥ ከሚታዩ ተግዳሮቶች አንፃር የቀሰሙትን እውቀትና ልምድ በምን መልኩ ለተሻለ ውጤት ሊያውሉት እንዳሰቡ ደግሞ በመቀጠል ይነግሩናል
ያው ብዙ ተግዳሮቶች አሉ በሀገራችን ለምሳሌ እኔ ቀደም እንደተገለጽኩት በሰባይ መብት ስራ ላይ ተሰማራው ባለሙያ ነኝ ሶ ይሄንን የሰባይ መብት ስራዎች በመንሰራበት ጊዜ የሚያጋጥሙ የተለያየ ተግዳሮቶች አሉ በተለይ ሀገራችን ማወቅ አለበት በተለያየ ቦታዎች ላይ ከሚከሰቱ ግጭቶች የተነሳ ያሉት የሰባይ መብት ስራዎች ብዙ ተግዳሮቶች እና ቻሌንጆች አለበት ነገር ግን አንድ የወሰድኩት ትምህርት ምንድነው እዚህ በአሜሪካ ውስጥ ያለው የሲቪል ራይትስ ሙቭመንት አሁን ያለበት ደረጃ የደረሰው ያለ ምንም ተግዳሮት አይደለም ብዙ ተግዳሮቶችን አሳልፈዋል ሶ እነዚህን ተግዳሮቶች ኦቨርካም ያደርጉበትን መንገዶች ስማር ቆይቻለሁ ሶ በተመሳሳይ ሁኔታም ሀገራችን ውስጥ ያሉን ተግዳሮቶች ምንም ቢኖሩም በተለያየ መልኩ በተለያየ ሳይድ ያሉ ተግዳሮቶች ቢኖሩም እስቲል እነዛን ተግዳሮቶች ተቋቁመን ስራዬን ልቀጥልባቸው የምችልባቸውን ሁኔታዎች የተማርኩበት ኦፖርቹኒቲዎች ነበሩ
ሁሉንም ፕሮብለም በተለያየ ዩኒክ ሶሉሽን ለመፍታት የሚያስችሉ ኪ ፖይንቶችን ትንብያለሁ ሌላ አንድ ፕሮጀክት አለኝ ፕሮጀክቱን ደግሞ ለማሳካት ኢንቫይት ያደረኳቸው ፕሮፌሰሮች አሉ ሆፕፉሊ ዊሊንግ ሆነው ይመጣሉ ምንድነው አላማው በካንሰር ስፔሻሊ በፕሮስቴት በፊኛ ብላደር ካንሰር እና አድቫንስድ የሆኑ አንዳንድ የሰርጀሪ ችግሮች አሉ እኛ ፌስ የምናደርጋቸው ዴይ ቱ ዴይ እና እነሱን ከምንሰራው በጣም ትንሽ ሊሚትድ ከሆነ ካፓሲቲ ከፍ እንዲል ኢንቫይት አድርጌያቸዋለሁ እና ቪዚተር ፌሎሺፕ ፕሮግራም ፕሮፌሰር ፌሎሺፕ ፕሮግራም የሚል ኮንሴፕት ነው ስለዚህ መጥተው ኢትዮጵያ ኬዞችን አዘጋጅተን አንድ ላይ እየሰራን እኛ ካፓሲቲያችንን ቢውልድ አድርገን ከዛ በኋላ ቴክ ኦቨር የማድረግ ስራን በኢንተረስትድ የሆኑ ፕሮፌሰሮች አሉ ስለዚህ አገርንም አትሊስት በሆነ መንገድ ለማሳደግ የሚጠቅም ነገር ነው እና ሆፕፉሊ ይሄ ፕሮግራም ተሳክቶ ከመጣ በጣም ብዙ ህይወታቸውን መታደግ እንችላለን
ተማርኩት አብሮ መስራትን ነው ማለት እኔ እማቃቸው ነገሮች አሉ ለምሳሌ ከሱ መማረው ብዙ ነገር አለ ከሱ መማረው የምንማረው ብዙ ነገር አለና አብረን እንሰራ ከሆነ የሆነ ፓርት ላይክ እኔ ማቀው ፓርት ሊሚትድ ነው የሆነ ሰዓት ላይ የኔ ኖሌጅ ይቆማል ማለት የሆነ ሰው ካልተጨመረበት እስከ የሆነ ድረስ ብቻ ደርሼ ነው መቆመው ግን አብረን እንሰራ ከሆነ የሆነ ትልቅ ቦታ እንደርሳለን ሶ ላይክ ከአፍሪካ አብረን ከነበሩ ፌሎች ጋር ኢቨን ኢትዮጵያ ውስጥ ምን ያህል አብረን መስራት እንዳለብን ነው በቃ የተማርኩ
ተግዳሮት አጋጥሞኝ ነበረው በዋነኛነት 6 ሳምንት ላይ ሰራ የነበረው እንጀራ ላይ ነውና ማፈደግ አለብኝ ራሴን ብያስባለሁኝ በጣም አሁን የሰርቪ ያረግናቸው ያለ ነው ማህበረሰብ በጣም ወዶታል የምንሰራውን ነገርና እንዴት ነው ተጨማሪ ሰዎች ጋር መድረስ የምንችለው አሁን ወደ በመቶዎች የሚደርሱ ሰዎች ነው በየቀኑ እንትን እናረጋው እናገለግለውና እንዴት ነው ወደ ሺዎች የምንደርሰው ወደ ሚሊዮኖች የምንደርሰው የሚለውን ነገርና አንድ ትልቅ ፕሮጀክት ላይ ነው እየሰራሁኝ ያለሁት እኔ እዛ ካገኘኋቸው ሰዎች ጋር በቅርቡ እንግዲህ ከእግዚአብሔር ጋር ይሳካል ብዬ አስባለሁ ያላየዋቸውን አስተሳሰቦች እንዳያድርጎኛል እነሱ የደረሱበትን ከምግብ ጋር የተያዘ በመመልኩ ነው የሚሰሩት የሚለውን ነገር እንዳያድርጎኛልና እሱ ፓርት ላይ ነው በጣም የተጠቀምኩት።
ብዛኞቻችን ፕሮፖዛሎችን አዘጋጅተናል ስንመለስ ኢምፕሊመንት ማድረግ የምንፈልጋቸው ሐሳቦች ማለት ነው። በዚህ ፎከስ ፕሮጀክት ላይ ብዙዎቻችን የምናየውን ፕሮብሌም ወይም ደግሞ ተግዳሮት ብለን ያሰብነውን እኛ ደግሞ ምን ማድረግ እንችላለን እንዴት ሶልቭ ልናደርገው እንችላለን ብለን ያሰብነውን ሐሳቦች ለማስቀመጥ ይችላል። ለዚህ በጣም መሰረታዊ ነገር የስኪል ጉዳይ ነው understanding gudai ya organization adam ihun ye gilleseb ye merinet bqat no so nya course no ye leadership course andu strengthening based leadership ibalal ihenyaw ye nyan tenkarra akem bemawq esu le bemesrat le problemu solve lemadreg rasachinen yemnabekabet akahed no selezi be focus project achin andu agarachun ust yallon tagdarot lemeftat yemnichilbetin skill agintenal biyasbal
አሳባችሁን ላጋሩን ሁሉ በእጅግና አመሰግናለሁ። ውይይታችንን ከማጠናቀቃችን በፊት እንግዶቻችን በወጣት አፍሪካውያን መሪዎች የተስተር መርሃ ግብር ውስጥ ያሳለፉት ጊዜ የፈጠረባቸውን ስሜት በአንዳንድ ቃል ይገልጹልናል።
ትልቅ እድል ወይ መልካም አማራጭ ነው።
ብዛህነትን ያማከለ ነበር።
በጣም አይንከፋች የሆነ እድል ነበር።
በጣም ጥሩ ጊዜ ነበር።
ለኔ አስተማሪና አነቃቂ ነበር።
ጥላል በመከተል ደግሞ ኤደን ገርመው በኦሮሚያ አካባቢ የራሷን ቤተ መጻሕፍት በመክፈት ታዳጊ ህፃናትና ህፃናትን በመጥቀም ላይ ያለች ወጣቱን ታስተውቀናለች።
መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጭ ወረዳ በጨቦ መንደር ውስጥ ያባቷ ንብረት በሆነ ስፍራ ላይ ለአካባቢው ህፃናት ከመጽሐፍት ጋር እንዲተዋወቁ ማድረግ ችላለች።
አዲስ አበባ በብዛት ስታይ ህፃናት ልጆች ጎዳና ተዳዳሪ ሆነው ታያለሽ። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ ህፃናትን ታያለሽና ያ ነገር ሁሌ ልቤን ይነካኛል። አያለሁ ዘመዶች አሉኝ ገጠር ውስጥ ዘመዶች አሉኝ የሆነ ቦታ ላይ ትምርታቸው ይገታል ከትምርት ይልቅ ወደ ስራ ታያለሽና ሁሌ ያ ነገር በጣም ነው ማዝነው። ፍላገር ሲሄድ የሆነ ቦታ ይጀነሳ አዲስ አበባ ውስጥ ያለው ሁኔታ ሳይ በጣም ነው ማዝነውና ሁሌ መቼ ነው ትምርታቸው የሚቀጥለው? የኛ አባቶች ገጠር ነው ያደጉት ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምርታቸው ተቋርጦ በየሀገሩ በማቁት ሀገር በባዕድ ሀገር በባዕድ ቤት እየተንከራተቱ ያሉ ልጆች ምንድነው ማረግ ምን ይችላል? እኔ አሁን በጣም ሰፊ ነው ኢትዮጵያ ሰፊ ነው ግን አትሊስት እኔ ሙያዬ መምህርት ነኝ አቃለሁ ማንበብ ምን ያህል ጥቅም ለልጆች እንዳለው ትምርት ምን ያህል ጥቅም እንዳለው አቃለሁ ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምርትን ጥቅም አውቃ ልጆቿን ወደ ትምርት ቤት መላክን እንትቀጥልበት መንገድ ምንድነው ማረግ የምችለው ነው በቃ ሁሌ ያ ነገር ነበር ውስጥ ያለው።
ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጻሕፍትን ለመክፈት ስትታለም ህፃናቱን ለማማረክና ለማበረታታት ከሸይቡና ይልቅ የልጆች መጫወቻ መገንባት ነበር የመረጠችው።
ለምን ችግር መጣ መሰለሽ? እነዚህ ልጆች መጻፍ ምን እንደሆነ አያውቁም። እነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናውን የትምህርት ሁኔታ ከመስጠት ውጪ ቤተ መጻሕፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ወጣው ቤተ መጻሕፍት ሳይሆን ወደ ስራ ነው። ከዛ ስለዚህ እነዚህ ልጆች መጻሕፍት መጥተው እንዲያነቡልን ምን እናርክ ተባለና በቃ ሻይ እናዘጋጅላቸው ለእናቶቹም እንደዚህ አንዳንድ ነገሮች ያረግን ልጆቻቸውን ይዘው እንዲመጡ እናርክ ተባለ። እኔ ደግሞ በእውነት እኔ ምንድን አላማዬ መጻፍ ብሎ እንዲመጡ ነው የፈለኩት። በቃ ከዛ በኋላ በፍጹም በምግብም አናታለላቸውም ይሄን አልቀበልም ሌላ ነገር መፈለግ አለብኝ ብዬ ሳስብ ምንድነው መጫወቻ ቦታ የሚባል ነገር የለም እዛ ቦታ። ይዋዥዌ አይተዋ ያቁም እነዛ ልጆች ሸርተቴ አይተዋ ያቁም ባይኔ ነው ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየሁትን ነገር ነው አሁን የምገልጸውና ብቻ እነዛ ልጆች የሚጫወቱባቸው ነገሮች አያቁም አይተዋ ያቁም ምክንያቱም ከዛ ቦታ ተነስተዋል ሄደው አያቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠመኝ እንደዛ አይነት ልጆች አልነበሩምና ከዛ መጫወቻ እናርግ ተባለ።
ቤተ መጻሕፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቅረጣቸው ማስተዋሏ እንዳሳሰባትም ገልጻለች።
በእውነት ለመናገር መምህርት ነኝ የልጆች እናት ነኝ ኢትዮጵያ ነው የምኖረው እንኳን የመጫወቻ ምገዛበት ምንም ብር የለኝም። ምንድነው ያሰብኩት ሰዎችን ማስተታተፍ ነው። ከቤት ሰዎች ውጪ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ፍራይን እንዲያደንቁልኝ በቃ ፈለኩና አንዳንድ ሰዎችን ሳናገር ማንም አልገባው። በእውነት ምንድነው በብዛት ያለኝ ነገር አሁን ያምን አሁን ልጅ ባክሻው ላይብረሪ መጣ ነበር ብለሽ በቃ ውስጤ ወደታች ዝቅ የሚያደርግ ነገር ነው የነገሩኝ።
በወንጭ ወረዳ በጨቦ መምንደር የተከፈተው አነስተኛው ቤተ መጻሕፍት ቅዳሜና እሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጻሕፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጻሕፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጻሕፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጻሕፍቱ ቁልፊያጅ ናቸው። የልጆቹን የማንበብ ክህሎት ከፍ ያለ በመሄዱ ህፃናቱና የአካባቢው መምህራን ደስተኛ ናቸው ይላሉ። ጋዜጠኛና መምህርት ኤልሳቤጥ ድንቁ ከቤተ መጻሕፍቱ ግንባታ በተጨማሪም ሰማያዊ ሻንጣላ የተሰኘች የልጆች መጽሐፍ ደራሲም ናት።
መነሻዬ ምንድነው መሰለሽ? በእውነት የእናቴ በጣም ሻንጣላ ትወዳለች። ሻንጣላና በቃ ሻንጣላዋን የሚነካባት ሳትወድምና ሁልጊዜ ትመጣና ወይ ሻንጣላ የነፋሱ ገነጣጠለብኝ አቤ ሻንጣላይ በስብሳለች እንዴ ነው እናቶች የሚሉ ሻንጣላይ በሰበሰ ሻንጣላይ ተገነጠለ ከፀሐይ ጋር ሁልጊዜና እነዚህ ሶስት ጃንጥላዎች ሰማያዊ ጃንጥላ ቢጫ ጃንጥላና ወይን ጠጅ ጃንጥላ ናቸውና ከተፈጥሮ ጋር የሚያረጉትን እንደስታግባባቸው መሃል ገብታ ስታስታርቅ አይነት ታሪክ ያለው ነውና
ጋዜጠኛና መምህር ኤልሳቤጥ ድንቁ እናመሰግናለን። ሙሉ ቀጂው በዌብሳይታችን ላይ ይቀመጣል። አብራችሁን ስላመሻችሁ እናመሰግናለን። መልካም ምሽት ይሁንላችሁ።